ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 8 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
እድሜው ሲገሰግ ካንቱ ሳውዘንገት ለጋል ፈልኝላላይ ማለፉ ዝረቶ ፉንረቶ ማንተራገት ያሆን ስኪማላ ወድቀክ በሰፈር ሲውት እንደሸክላ ይውት እንደሸክላ
የታባቱ
ሞትን ይሙት
ያሆን ስኪማላ
ባካችሁ ዘመዶቼ ሲሞት
ሞትም አብሮኝ ይሞት።
በሳቅ በደስታ ግደሉት፣
በሐሴት በደስታ ውገሩት።
ከአጥንቴ በታች ቅበሩ።
ባካችሁ ዘመዶቼ ለሞት የልብ ልብ አትስጡት።
ናቁት፣ አጥላሉት፣ አውግዙት።
በሙሾ ግንን አትበሉት።
በሞቴ እንዳታስቀሱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ብቀበር ሞቼ
ብጸድቅ ነበር ባትረሱ
በንባውሌን ባታፈሱ።
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ።
በሙሾ ዋይታ አታጅሉ። እናቴም ፊትሽ አይክፈል፣ በልልታ ብርሃን ይንበልበል።
በረፍቴ እንዳታፌዥብኝ፣ በሰርጌ እንዳታለቅሽብኝ።
ገጽሽ በጭንቅ አይወረሽ፣
ብሽ በሐዘን አይላበስ።
በሆድሽ ሞት አይጸነስ፣ እምባ ባይንሽ አይቋጠር።
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ፣ የሞት ሁኔን ተቀበሉ፣ ደስታዬን ተካፈሉ።
ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ።
በዶርዜ እስክስታ አስቀብሩኝ፣
በልልታው ጉዞ አሳጅቡኝ፣ በጦሩ ችቦ አሳጥሩኝ።
ጭብጨባችሁ በስንት ይውረድ፣
ዛፍ ቅጠሉም አብሮ እስኪረግ፣ ሀገር ምድሩ ያቅራራ።
ሐሴት ነው ይበል ጆግቢራ፣
ሰርጌ ነው ይምታላቂያ።
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት።
በልልታችሁ ግደሉት፣ በዳንኪራችሁ ውገሩት።
ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት።
በልልታችሁ ግደሉት፣ በዳንኪራችሁ ውገሩት።
ከአጥንቴ በታች ቅበሩት።
ይዞት ሞት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 8
ታክብሎ ፈረስ ካሳብሎ ስም አርባር ቢሸብራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ቱርክማይ የምሸሽ
በነዚህ ቁጥራቸው መጠነኛ በሆነ መምህራንና ተማሪዎች ላይ የወደቀ ጦር አብዛኛውን ጊዜ በጎራዴ አንገት አንገታቸውን በመቅላት እንዲሁም በጦር በመውጋትና በካራ አጋርሞ በማረድ ሲጨርሳቸው አንዳንዶቹን ብቻ ሩጠው በቤተክርስቲያኑ አጸድ ውስጥ ባለው ዱር ለመሸጎት ሲሞክሩ በጥይት እየቀለበ ጣላቸው። ሙቶ ማረፍስ የታለ? ጎራዴ ለመሰንዘር ጦር ለመወርወር ወይም ጥይት ለመተኮስ ከተደረገው ቅድድም ይልቅ የሟቾቹን ብልት ለመስለብ የተደረገው ቅድድም ብዙ ግፊያና ትርምስ ይታይበት ነበር። የተማሪ ወዳጅ ቢቀር ምን አባቱ ሾተት ሲመዙበት ይላል ባዛኝቱ የሚባለውን ያህል ልዩ ፍርሃት ባይታይባቸውም ከነዚያ መቶ የሚሆኑ መምህራንና ተማሪዎች መካከል አንዱም መልሶ የማስቃት ሙከራ አላደረገም። ምን ያርጉ? ጠላታቸው ያን ያህል ብዙ፣ ያን ያህል በጦር መሳሪያ ደረጀ፣ እነሱ ያን ያህል ትንሽ ምንም መሳሪያ የሌላቸው እንዲሁም ስለ ጦርነት ምንም የማያውቁ ያዚህን በቃር ሳያስቡት የተያዙ ምኑን ይጨብጡት? ካሳ በዚያች ያጋም ቁጥቋጦ ስር ተሽጉጦ ይህን እጅግ አሳዛኝና አበሳጭ ግፍ ሲመለከት የሕፃን ልቡ በአዘን ተቃጥሎ በብስጭትና በቁጭት አረረ። አንዱ ወታደር የአንዱን ተማሪ ወይም መምህር አንገት በጎራዴ ሲደጋው ሲያይ ምንም መናገሩን ሳያውቀው ቀስ ብሎ ኧረ ብጥስ ሲያርግህ፣ አቤት መጨከን፣ ረረረረረር ቁምጥ ያርግህ፣ ምን ያለው ቡዳ ነው አያ ይል ነበር። ከዚህም በቀር በንዴት ከንፈሩንና ጣቱን በጥርሱ እየነከሰ እንደዚያ ይወዳቸው ለነበሩት አስተማሪዎች፣ በእድሜ ጓደኞቹ ለነበሩት ሕፃናት ተማሪዎችና ለአንዳንዶቹም በጣም ይወዱት ለነበሩት ትልልቅ ተማሪዎች ስቅቅ ብሎ አለቀሰ። የራሲ ማምቶር ለዚያም ምስኪኖች መምህራንና ተማሪዎች ገሉና ሰልቦ ከጨረሰ በኋላ ወደ ቤተ ክርስቲያኑ ሂዶ ፋንቃውን ሰብሮ ገብቶ ንዋየ ቅድሳቱን ምንም ሳይቀር ዘርፎ ሲወጣ ታሳ በሕፃንነት ስሜቱ ባለው ጥልቅነቱ አሁን አብዮተ ተክለ ሃይማኖት ተዚያ ጸድቅል ሳይወጡ በታምር ይፈጃቸዋል ብሎ አምኖ ነበር። ሌላው ሲቀር እንደዚህ ያሉ ሰዎች እንዴት ተፈው መቅደስ ገቡ? አብየስ እንዲስም ብለው አይጓቸው? የለም አሁን ተቤተ ክርስቲያን ሲወጡ በመብረቅ ይፈጃቸዋል ብሎ አሰበ። እነዚያ ግፈኞች ወታደሮች ግን ቤተ ክርስቲያኑን ከበዘበዙ በኋላ እቃ ቤቱን ደግሞ ለመበዝበዝ ወደ እሳተ ከላው እየተራኮቱ ሄዱ። እቃ ቤቱ ጠባቂ መነኩሴ ግን የሚደረገውን ሁሉ ሲያዩ ቆይተው ስለነበር ሰላም የመጣውን በዚህ እዘርከዋለሁ፣ በክፉ የመጣውን በዚህ እዘተርከዋለሁ የሚባልበትን ላዩ መስቀል ታቹ አንጀት የሚዘረግፍ ምዝራት ያለበትን የብረት ዘንግ ለቃ መጠበቂያ ተቀመጠው አዲስ ሰይፍ ጋር ይዘው የሚገባቸውን ሰርተው ሰማዕትነትን ለመቀበል በእሳተ ከላው ታዛ ቆመው ይጠባበቁ ነበር። የራሲና ወታደሮች በዚህ ጊዜ እንኳን ሰው ወስ በቤተ ክርስቲያኑ አጸድ አካባቢ ትገኛለች ብለው ስላላሰቡ ለመዝረፍ ብቻ እርስ በርሳቸው እየተጋፉና እየተራመሱ ወደ ዕቃ ቤቱ በር ደርሰው የበሩን ሳንቃ መስበር ሲጀምሩ ደፋሩ መነኩሴ የመድኃኔዓለም ባሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሲጮሁ ከዛ አቡነ ተክለ ሃይማኖት ተአምር ሊሰሩ ነው ብሎ ከተቀመጠበት ብድግ ብሎ ወደዚያ በቀጥታ ሲያይ ሌላ ተክለ ሃይማኖት ራሳቸው ከሌላው ሰውነታቸው ሁለት ቃዳ መሬት ርቆ ወድቋል። ብልታቸው ተቆርጦ ወደ ቀረጢት ተከቷል ብሎ ያለቅስላቸው የነበሩትን አቡየ ያን አስፈሪ ምዝራጣቸው ፊት ለፊት ያቆበቆበ አለሁ አለሁም ይህ ከነበረው አለቃ የሚመስል ሰው ደረት ላይ ምዝራቱ በጀርባው በኩል መስቀሉ በፊቱ በኩል ሲታይ ድረስ ቀጠቀጡበትና ከተዘረጉት እጆቹ ጋር ሲታይ አራት ማዕዘን መስቀል አስመስለውት እዚያ ሲሰነዝሩት በሚያሳየው ብልሽታ ብቻ ፈሪ ሊገርድ የሚችል በሚመስል ሳይት ያን በፈንታው ዱብዳ የወደቀበት ሰራዊት እጃቸው እንዳጋጠማቸው መጨብጨብ ጀመሩ። ማንም ከማን ይለዩት? ሁሉም ሲሳይ ቁጭት፣ ፍርሃት፣ ድፍረት፣ ሲቃባንትነት ተደራርበው እኔን የመጀመሪያውም የመጨረሻውም የጦር ሜዳቸው የቸንከር ተክለ ሃይማኖት ቤተክርስቲያን ቅጥር ግቢ የሆነ መነኩሴ ስላወገሿቸው የብዙ ሰዎችን ራስ ወደ ጉልቻነት ይለውጡ ቻሉ። ከዛ ያጋምዱሩን ለብሶ የሚን ሰው ቆራጥነት ሳይ ድሮም በጣም ይወዳቸው ነበር፣ አሁን ደግሞ ይብሱኑ ወደዳቸው። የሕፃን መንፈሱም ጋለበት። ያሙን ማነስና በእጁ ምንም መሳሪያ ለመኖሩን ባይ እንዳባ የመድኃኔዓለም ባሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በራሲማም ወታደሮች ላይ ቢወድቅ እንዴት ደስ ባለው ነበር። ግን ደለም ጊዜው ሲደርስ የመድኃኔዓለም ባሪያ እያለ አባ ከሰሩት ሰማይ ከምድር የሚርቀውን ያህል የራቀ ከፍተኛ ሥራ ስለሚሠራ አሁን ይቅርበት፣ አሁን ዝም ብሎ ነፍሱን ያትረፍ። ከራሲማም ወታደሮች አንዱ አባ ልክ እንደ ቆሰለ አውሬ በእብጀት ከዚያም አስዝ መካከል ገብቶ ብዙ ሰዎች እንዳበላሹ ሲያይ ጥይት አቀባበለና ወደ ቤተ ክርስቲያኑ ተጠግቶ ቤተ ክርስቲያኑን እንደሚያቃጥል ሁሉ ሽሹ፣ እሳት መነሳቱ ነው፣ ወደ ዱሩ ግቡ አለ። ከዛ ወደ እርሱ የሚሄዱበት መስሎት ሆዱ ድጭ ድጭ አለበት። ከዚያ ወጥቶ ለመሮጥም አሰበ። ነገር ግን አባ ቤተ ክርስቲያኑን የሚያቃጥለውን ሰው ለመጨፋት ወደ እሱ ዘወር ብለው ከሰራዊቱ ነጠል ሲሉ ተንኮለኛውና ዘዴኛው ወታደር ደረታቸውን በጥይት ሰነጠቃቸውና ወደቁ። ምንም ነገር የማያውቀውን የአባን ሰውነት ለመስደብ የተደረገው ግፊያ በምንም ሁኔታ ሊገለጽ የሚችል አልነበረም። አንዱ ባንዱ ጎን፣ አንዱ ባንዱ ጀርባ ተደራርቦ ሁሉም ፈራ ፈራው መዞ አባሪታ ላይ ሲረባረቡ ኃይለኛ ነፋስ ከመሬት ጋር እንደተጣበቀው ያደገ ያገዳ እህል ሁሉ ተጨፋፍቀው መሬት ላይ ለሻሉ። ያ ሁሉ ካራ ወደ አባጉያ ሲላክ የብዙ ሰዎች እጅ ስለተወጋና ስለተቆረጠ አንዱ የቀናው ቆርጦት ሲሸሽ ሁሉ ተስፋ ቆርጦ በተነሳ ጊዜ ከብዙዎች እጅ ደም ሲንጠባጠብ ይታይ ነበር። ከቃሊቱን ሰብረው ያለውን ሁሉ ነገር ከዘረፉ በኋላ ዘረፋቸውን ሲቀጥሉ ከበለሳ እስካገው ምድር የታዘዘውና በመንገድ የቆየው የማሩ ጦር ደርሶ ኖሮ የራሲማም ሰራዊት ከቸንከር አልፎ መሃል ደንቢያን መውረር እንደጀመረ በሰፈረው ቁና የሚሰፈርበት ጊዜ ደረሰ። ያ ቤተ ክርስቲያን ሲቃጠል ከሚያይ ራሱ ቢቃጠል የሚመርጥ ህዝብ ይህን የመሳሰለ ጉድ መሰራቱን በተረዳ ጊዜ የራሲማምን ጦር መንፈስ ጨርሶ የሚገርፍ አንቲያውሬነት ጠባይ አሳየ። እንዲያውም በቁጥር ብዙ ብልጫ ነበረው። በልቤትና በበቀል ስሜት የዚያን ያህል ብልጫ ሲያሳይ የራሲማም ሰራዊት ወደ መጣበት ወደ ፍርቃበር ፊቱን መለሰ። ደግነቱ የሚበዛው ፈረሰኛ ስለነበር ለሽሽቱ ተስማሚ ነበር። እግረኛው ግን እንኳን ፍርቃበር አቸራ ማርያም ሳይደርስና መገጭን ሳይሻገር በያለበት እየታረደ ቀረ። ፈረሰኛውም ወይና ማርያም አድርጎ ወደ ፍርቃ ሊገባ ሲል የበለሳውና የወገራው ጦር በዚያ ተጠምጥሞ እንዲጠብቀው ተደርጎ ኖሮ ገና ወደ ፍርቃ መስክ ሳይደርስ ልክ ከደንቢያ ድንበር ላይ ጠመደው። በዚያም ካገው ምድር እስከ ደንቢያ ካሉት የማሩ ግዛቶች የመጣው ጦር በኋላ ተከታተለው። የራስማም ጦር በፊቱ በኋላውና በግራው ሊያንቀሳቅሰው የማይችል ሰራዊት ሲከበው ወደ ቀኙ እንዳያፈገፍግ ቀኙ ዘግቶ የያዘበት የማይደፈር ባላጋራ ደግሞ ሰማይ መስሎ የተዘረጋው የጣና ባህር ነበር። የደጃች ማሩ ጦር የቀኝ አዝማችነቱን ቦታ ለጣና ሰጥቶ ግራ አዝማችነቱንና ፊት አውራሪነቱን ለደንቢያ፣ ለወገራና ለበለሳ፣ ደጅነቱን ለአገው፣ ለአቸፈር፣ ለአለፋና ለጣቁሳ ሰራዊት ሰጥቶ የራሲማምን ሰራዊት ከበበና አብዛኛውን ፈረሰኛ ለጣና ሐይቅ አደራ ሰጥቶ የቀረውን የጎራዴው ዝገት ማስጠቀቂያ አድርጎ ከጨረሰው በኋላ ጥቂት ፈረሰኞች ብቻ አምልጠው ወደ ደብረ ታቦር ሊደርሱ ቻሉ። በደንቢያ ሜዳዎች ተዘርቶ የቀረው የራሲማም ወታደር አሸናፊው ክፍልና የደንቢያ ባላገር እየወጣ ሲፈትሽ ከብዙ ሬሳ ጋር እየወደቀ በሚገኘው ስልቻ ወይም ከረጢት ውስጥ ገንዘብ ወይም አንድ ጠቃሚ ነገር አገኛለሁ ብሎ ቢያነሳ በብዙዎች ይህን የመሰሉ ጦርነቶች ላይ እንደታየው ሁሉ የአክስቶቹ ጡቶችና የወንድሞቹ ብልቶች እየተሞሉበት ያገኝ ነበር ይባላል። የደጃዝማች ማሩ ጦር በራሲማም ጦር ላይ ይህን የመሰለ በቀል በቀል ቢፈጽምም ደጃዝማች በበቀሉ አልጠገቡም። በተለይ ወደ ቸንከር ተክለ ሃይማኖት ራሳቸው ሂደው በመምህራኑና በተማሪዎች ላይ የተፈጸመውን የግፍ ግፍ፣ ቤተክርስቲያኑ ላይ የተሰራውን ድፍረት ባዩ ጊዜ ልባቸው በታላቅ ሐዘንን እና ቁጭት ተወጋ። ሕዝቡ ታዞ የሟቾቹ ሬሳ እንዲነሳና ከብዙ የደንቢያና የጎርጎራ አድባራት ካህናት ተሰብስበው ከፍተኛ ፍትሐት ተደርጎ እንዲቀበሩ ሲደረግ ደጃዝማች ማሩ ቁመው አስቀብረዋል። ደጃዝማች ማሩ ጨካኝ ቢሆኑም ይህን የመሰለው አረመኔነት እንግዳ ሆነባቸው። በታሪካቸውም ውስጥ በጦርነት ምክንያት ለሞቱ ሰዎች እጅግ ምርር ብለው ሲያዝኑና ሲያለቅሱ የታዩት በዚህ ጊዜ ብቻ ነው ይባላል። ከቀብሩም በኋላ ወታደርም ይሙት ስራው ነው፣ ህዝቡም ይሙት በዘመዶቹ በምኖቹ በሚመጣበት ጠንቅ ነው፣ ከምንም የሌሉት በችግር ተቆራምደው እግዚአብሔርን ለማገልገል ከዘመዶቻቸው ከትውልድ ቦታቸው ተለይተው በሚገኙ ቤተክርስቲያን ጥገኞች ላይ ይህን የመሰለውን ግፍ የሚሰራ ምን አይነት አረመኔነት ነው ሲሉ በመገረም ተናግረዋል። ደጃዝማች ማሩ ከዚህ ወረራ በኋላ የመንፈስ ረፍት አላገኙም። ተልኮ የመጣ ውሻ ፈጀን እንጂ ላኪዎቹን መች አገኘናቸው አሉ በልባቸው። ወዲያውም ለጎጃሙ መስፍን ለደጃዝማች ጎሹ የሚከተለውን ደብዳቤ ጻፉላቸው። ወዲያውም ለጎጃሙ መስፍን ለደጃዝማች ጎሹ የሚከተለውን ደብዳቤ ጻፉላቸው። ይድረስ ተተከበሩ ወንድሜ ከደጃዝማች ጎሹ መስፍን ጎጃም፣ ለጤናው እንደምን ሰንብተዋል? እኔ መዳን ያለ ማይታመም ቁሜ ሄዳለሁ። ግን ባንተ በኩል እንደሞትኩ ሊቆጠር ይገባል። እኔ ብቻ አይደለሁም፣ አማሮች ክርስቲያኖች የምንባል በሙሉ ሙተናል። ራሲማም ባልተጠናቀቅኩበት ጊዜ ጠረፋችንን ተግስቶር ለመጠበቅ ብቻ በማስብበት ጊዜ ወታደር ልቦ በክርስቲያኑ ህዝብና በቤተክርስቲያን ላይ የፈጸመውን ግፍ መሐመድ ግራኝ እንኳ አልሰራውም። ወንድሜ ወይ በሌላው ጊዜ እንጣላ፣ ለስልጣን ለሀብት ብለን እንጋጭ፣ ግን እንደዚህ ያለ ሁላችንን የሚያሳዝን ግፍ ሲፈጸም ያልመርሳት ይገባናል። እኔ ብዙ ምኞት ነበረኝ። ከነዚህ አውሬዎች ጋርም በመጋባትና በመዛመት አንድ ሆኖ መኖር የሚቻል መስሎኝ ነበር። አሁን ግን አየሁት፣ በጣም ጥልቅ የሆነ ጥላቻ ያላቸው ሰዎች ናቸው። ደጃዝማች ሁሌ ይረዳኛል ብዬ አስቤ ነበር። እሱ ግን አሁን ያጋጠመኝን ሐዘን መሳሪያ አድርጎ ሊከዳኝ ያሰበ ይመስለኛል። እኔ ግን ብቻዬንም ብሆን ዘምቼ የፈለገው ይሆናል እንጂ ይህን በእኛ በሰዎች ላይ ብቻ ሳይሆን በእግዚአብሔር ላይ ጭምር የተፈጸመ ግፍ እበቀላለሁ። ይሁን እንጂ ይህን አመት እርሶም በቀላሉ እንደማያልፉት ተስፋ አደርጋለሁ። ጎጃምና በጌ ምድር በስም ሁለት የሀገር ክፍሎች ሆነው ይጠሩ እንጂ ሃይማኖታቸው፣ ወጋቸው፣ ልማዳቸው አንድ ከመሆኑ በላይ በጌ ምድርነት የሌለበት ጎጃሜ፣ ጎጃሜነት የሌለበት በጌ ምድሬ ብዙ ያለ አይመስለኝም። ስለዚህ ምንም እንኳ ይህ ግፍ የተሰራው በድንቢያ ቢሆን በጎጃም ህዝብ ላይ እንደተሰራ አድርገው የክርስቲያኖች ህዝብ ደም ለመበቀል በማደርገው ዘመቻ እንዲረዱኝ አደራዬን ልኬያለሁ። ደጃዝማች ማሩ። ማለትም የተለመደው ነበር። ደጃዝማች ጎሹም የተፈጸመውን የአርመኒነት ስራ ሰምተው እጅግ አዝነውበትና ተቆጭተውበት የነበሩ መሆኑንና በዚህ ምክንያት በሚደረገው ጦርነት ተባባሪነታቸውን በማረጋገጥ ለደጃዝማች ማሩ መልሱን ላኩላቸው። እናትና አንድ ልጅ። ወይዘሮ ትጠገብ በዘመድ ምን ያህል መደሄታቸው የሚታወቅ ነው። ከዚህ በላይ በእድሜም ቢሆን ገፋ ካሉ በኋላ ወደ 40 ዓመት ግድም ነበሩ። ለሴት ውብ እድሜ ነው። ወደ 50 ከሄዱማ ያው የቆብቸኛ መሆን ነው። የወንድ መኮንን የሴት ወይዘሮ ልጅ ሆኖ በጎንደርና በጎጃም እየኖረ ትምህርት የማይማር ልጅ ከትልቅ ሰው እንደተወለደ ሊቆጠር ስለማይችል ይህን ከመግለጫ በላይ የሚሳሉለትን ልጃቸውን በዚያ በትንሽ እድሜው ወደ ቸንከር ተክለ ሃይማኖት ሂዶ እንዲማር አደረጉ። ነገሩ ግድ ሆኖባቸው ወይም ሳይቸግራቸው ለህፃን ልጅ መምህርና ቀለም አማርጠ ሲሉ በጎንደር ከተማ ማስተማራቸውን ትተው ወደ ቸንከር ልከው ከዘወትሩ እንባቸው በላይ ለሱ ደግሞ የእንባ ጉልማ መድበው ትዝ ባላቸው ቁጥር እያለቀሱ ተቀምጠው ሳለ በቸንከር ቤተክርስቲያን መምህራንና ተማሪዎች ላይ የተፈጸመውን ነገር ሰሙ። ነገሩን እንደሰሙ በቃ ያው እብድ ሆኑ። ለጊዜው በቀሃ ወንዝ ገብተው ወይም በገመድ ታንቀው እንዳይሞቱ ያው ያሉት ዘመዶቻቸውና ጎረቤቶቻቸው በእግር ብረት አሰሯቸው። አንድ ቀንና አንድ ሌሊት እህል ውሃ ሳይቀምሱ ሳያቋርጡ በመጮኋቸው ልሳናቸው ተዘጋና በፍጹም ደክመው ወደቁ። በኋላ ነገሩ ስላስቸገረ በቅሎ ተጫነና ከበቅሎ ላይ ሆነው ሰው ደግፏቸው እንዲሄዱ ቢሞከር ከበቅሎው ሊወድቁ እየሆኑ አስቸገሩ። በዚህ ምክንያት አራት ሰዎች ሆነው አንዱ ከበቅሎዋ ላይ ሆኖ ከደሃራው ጋር አጣብቆ በመያዝ እንዲደግፏቸው ሁለቱ አንዱ በግራ አንዱ በቀኝ ሆነው ምናልባት ተደጋፊው እጫም ለታው ሊወድቁ ቢሉ እንዲደግፉ አንዱ በቅሏ እንዳጋጣሚ አንድ ነገር አይታ እንዳስደነበር እንዲሁም በሚፈልገው እርጋታ እንድትራመድ ለቋል ይዞ እንዲስብ ተደረገና ወደ ደምቢያ ጉዞ ጀመሩ። የዚያን ዕለት እንደምንም ብለው ደምቢያ ፈንጃ ከተማ ጠግ ደርሰው ወይዘሮ አትጠገብን ከኛ ብርቅ ዘመዳቸው ከወይዘሮ ይሁዳ ቤት አደረሷቸው። ወይዘሮ ይሁዳ የወይዘሮ አትጠገብን ሁኔታ ሲያዩ ራሳቸውም ለጩኸት ይገለገሉ ጀመር። እንዴ ይቆዩ እንጂ መቤቴ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። ምንድነው የሆነችው አሉ ወይዘሮ ይሁዳ። ስለ ልጃቸው ነው። ልጇ ምን ሆነ? የቸንከሩ እልቂት ዕለት ሞቷል ብለው ነው። እንዴ ከዚያ ወዲህ ወደ እኔ ሰዎች አመስተውልኝ እናቴ ትሞትብኛለች ብሎ እያለቀሰ ስላስቸገረኝ አይደለም ተሰው ጋር የላኩት አሉ ወይዘሮ ይሁዳ። ወይዘሮ ትጠገብ የወይዘሮ ይሁዳን ንግግር አሰሙም ነበር። ወይዘሮ ይሁዳም ወደ ወይዘሮ አትጠገብ ቀረብ አሉ። ከዚያም ወይዘሮ አትጠገብን ቀስ ብለው ጠሯቸው። ወለላዬ እታለም አትጠገቤ አሉ ወይዘሮ አትጠገብ ሽው የሚል ነፋስ በመሰለ ድምፅ። ካሷ እኮ ደህና ነው። አይደረግም እኔ ትሻፈር ልብላልሽ ካሷ ደህና ነው። ወይዘሮ አትጠገብ ተዝለፍልፈው ከወደቁበት ብድግ ብለው ተነሱ። ከድምፃቸው መዘጋት በቀር ሌላው ሁሉ ድካም ለቋቸው እንደ ራስ ሂማም ፈረተኞች ጣና ገብቶ ሰጠመ። እታለም የት አገኘሽው አሉ ወይዘሮ አትጠገብ በዝጉ ድምፃቸው። አንድ ቁራሽ ልመና እንደሄደ ያመለጠ ትልቅ ተማሪ ያለቁ ጓደኞችን ለማየት ወደ ቸንከር ቤተክርስቲያን ቢሄድ ካሳ ብቻውን ያለቁትን ሰዎች እየተዘዋወረ እያየ ሲያለቅስ አገኘሁትና ስወጣ ከእኒህ ሰውዬ ጋር ተገናኘው። ከዚያም ወዴት እናድርስ ስንለው ወደዚህ እየመራ መጣን ብሎ ከአንድ ሰውዬ ጋር አድርሰውልኝ ተመለሱ አሉ ወይዘሮ ይሁዳ። አውቀሽ ነው እታለም አሉ ወይዘሮ አትጠገብ። ማርያምን እውነቴን ነው። ዛሬ አሁን ወዴት ሄደ? ወደ እናቴ ታላካችሁ ይሞታለሁ ብሎ ስላስቸገረኝ ተሰው ጋር ወደ ጎንደር ተልጄው ነበር። ከምን ሰው ጋር? ከኛ ሰዎች ጋር ነው። ዛሬ እንዴት አላገኘኋቸውም? በመንገድ ላይ ተላልፋችሁ ይሆናል። ታዲያው ምን ማድረግ ይሻለኛል? አንቺን ደግሞሻል። ተሰዎቹ አንዱ ነገ ጠዋት በበቅሎ ወደ ጎንደር ይመለስና ይዞት ይምጣ። ከሆነ አሁን ይሄድልኝ፣ ነገ ደግሞ ያጣው ይሆናል አሉ ወይዘሮ አትጠገብ። አሁን በጨለማ ይደክመዋል አሉ ወይዘሮ ይሁዳ። ይደለም በቅሎ አለ አይደል አሉ ወይዘሮ አትጠገብ። አሁን ይሄዱልኝ እንደሆነ የሚሉት ግድ የለም፣ ምን ያስቸግረናል? እኔ አሁን ተነስቼ ገብቼ አድራለሁ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። እሺ እግዚአብሔር እሺ ይበልህ አሉ ወይዘሮ አትጠገብ በዝጉ ድምፃቸው። ሰውየው ንግግሩ ስላስተሰማው ሌላ ነገር የተናገሩ መስሎት የጋቢውን ጫፍ ወደ ላይ አጠፍ አርጎ ጎንበስ አለና ምን ነበር መቼ የነገሩኝ አለ። አይኔ ጉድ አልሰማህ አልኩ። እግዚአብሔር ይስጥልኝ ነበር ያልኩ አሉ ወይዘሮ አትጠገብ። እራት ከበሉና ከዚያ ጥሩ የደምቢያ ጠላ ከጠጡ በኋላ ሰዎቹ ተነስተው በቅሎውን ጫኑ። ብቻህን እንዴት ትሄዳለህ? እኔ አብሬ ልሄድ እንጂ አለ ከወይዘሮ አትጠገብ ጋር ከመጡት ሰዎች ሁለተኛው። አይ ምንም አያስፈልግ፣ እንደ ልቤ በቅሎውን እየጋለብኩ ብሄድ ይሻለኛል አለ ለመሄድ የተነሳው ሰውዬ። እሺ እንግዲያስ ደህና ነው አለ ሁለተኛው። መንገደኛ ሰውዬ በቅሎውን ስቦ ሊወጣ ሲል ወይዘሮ ይሁዳ የኔ ወንድም በቁምህ አንድ ዋንጫ ድገምና በእህል ፈረስ ያስገዝ አሉ። ግድ የለም ሜቴ፣ የእውነተኛዋን ፈረስ ልጅ ስለያዝኩ የእህሉ ፈረስ ባይበዛም ምንም አልል አለ መንገለኛው። ሁሉም በቀልዱ ሳቁ። ወይዘሮ አትጠገብም ፈገጋሉ። ሰውየው ለቀልድ ጠላ ለመድገም አለመፈለጉን ቢናገርም ቁሞ ሳይሆን ቁጭ ብሎ አንድ ሳይሆን ሁለቱን አንጫ ፈጣና በበኩለው ላይ ተጋብቶ ወደ ጎንደር የሌሊት ጉዞውን ቀጠለ። ከጧቱ በአንድ ሰዓት ግድም ላይ ከወይዘሮ አትጠገብ ቤት ሲደርስ ካሳ ከዚያ የወሰዱትን ሰዎች መልሳችሁ እናቴ ወደ ሄደችበት ውሰዱኝ እያለ ሲያስቸግር ስላደረ ገና ጎህ ሳይቀድ ይዘውት ወደ ደንቢያ ተመልሰዋል ብለው ነገሩት። ሰውየው ምንም ሳያስ ፊቱን ወደ ደንቢያ መለሰና ያን ሲሰግር ያደረ በቅሎ ሂድ ዛሬ የአባትህን ሳይሆን የእናትህንና የአጎትህን ሥራ መፈጸም አለብህ አለና የበቅሎ ግልቢያውን ጀመረ። የበቅሎው ጀርባ ተነክቶ እስኪገጠም ሲጋልብ ገና በጊዜ ከወይዘሮ የውዳር ቤት ሲደርስ ወይዘሮ አትጠገብ ተበር ላይ ቆመው መንገድ መንገዱን ሲያዩ ቆዩት። ገና ከበቅለው ዱብ ሲል ካሳስ አሉ ወይዘሮ አትጠገብ በታላቅ ጉጉት። አልመጣም እንዴ አለ ሰውየው። ኧረ አልመጣም አሉ ወይዘሮ አትጠገብ። እንዴ እኔማ በጧት ደርሼ ብጠይቅ ከቤት አድረው ሰዎቹን ወደ እናቴ ውሰዱኝ እያለ ስላስቸገራቸው በሌሊት ተነስተው ይዘው ተመለሱ አሉኝ። ለካ ልጄ ሞቶ ሳለ ነው አውቃችሁ መደልሉኝ አሉና ወይዘሮ አትጠገብ በዚያ የተዘጋ ድምፅ አዲስ ጩኸት ጀመሩ። እንዴ ምን ነው መቤቴ? ደህንነቱንማ እሜቴም አረጋግጠውልን እኔም ሄጄ አረጋግጬ የለም ለምን እንደዚህ ይሆናሉ አለ ሰውየው። ወይዘሮ ይሁዳርና በዚያ የነበሩት ሁሉ ስለተቆጣቸው ሂደው አልጋው ላይ ጋደም አሉና ካሳን እያስታወሱ ድምፃቸውን ሳያሰሙ እንባቸውን ማጉረፍ ጀመሩ። ሚስቴ እንደምትመኝልኝ እንጂ እናቴ እንደምትመኝብኝ አትስጠኝ እንደሚባለው ሁሉ እናት ለልጇ ደህና ነገር ያጋጥመዋል ብላ ከምታስብ ይልቅ ክፉ ነው ትዝ የሚላት። ዘምቶ እንደሆነ በጦር ሜዳ ላይ ቆስሎ ብቻውን ወድቆ ስለ ወንድ ልጅ አምላክ አንዲት ጠብታ ውሃ ሲል የሚያጠብ ሰው አጥቶ ውሃ ጥማት እንደደከመ አውሬ መጥቶ ሲዘነጥረው ወይም አሞራ ሲነጭፈው ለእርሻ ወጥቶ እንደሆነ እባብ ሲነድፈው መብረቅ ሲመታው በሬ ሲወጋው የሚቆርጠው ዛፍ ሲወድቅበት ለንግድ ወጥቶ እንደሆነ ቀማኛው ወንበዴ ገንዘቡን ቀምቶ ልብሱን ገፎ ገድሎ ጥሎት ሲሄድ እንዲያው በማንኛውም አቅጣጫ ቢሆን እናት ስለ ልጇ የምታስበው የሚደርስበትን ክፉ ነገር እንጂ ስለሚደርስለት መልካም እድል የሚታያት ነገር የለም። በዚህ መንገድ በወይዘሮ አትጠገብ ሁኔታ መፍረጅ እውርነት ነው። ያላቸው ልጅ እሱ ብቻ፣ ከዚያ በላይ ሕፃን፣ ከዚያ ላይ የአረመኔነት ሥራ በተፈጸመበት ቤተ ክርስቲያን ውስጥ ሲማር የነበረ ታዲያ አሁን ለማግኘት ሳይችሉ የሰማይ መላእክስ መጥቶ ካሳ አልሞተም ሙች አትጠገብ እኔ እንዳልሞት ሁኜ የተፈጠርኩት ፍጡር ልሙትልሽ ቢላቸውስ እንዴት ሊያምኑት ይችላሉ? ከደም ብለው ፊታቸውን በኩታቸው ሸፍነው ሲያለቅሱ አንድ አስፈሪ ትርኢት በታላቅ ሰሌዳ ላይ ተስሎ ወደ ፊታቸው ቀረበ። በቅቤ የተነከረና የሚከረፋ ሽርጥ የታጠቀ ጠጉሩ የተንጨፈረረ አንድ ጠየም ቀጠን ረዘም ያለ ሰውዬ የሚያብለጨልጭ ካራውን ይዞ ካሳን ሲያባርር ካሳ አንድ ድንጋይ አንስቶ የወረውርና የሰውየውን ደረት በድንጋዩ ደልዞት ሲሮጥ ሰውየው ተከታትሎ ይዞት አመልጣለሁ ብሎ ሰውየው ጎኖች ወዲህና ወዲያ ሹልክ ሹልክ ሲል ሰውየው እጁን ጥምዝዝ አድርጎ ይሰብረዋል። ከዚያም በራሱ ቋንቋ አንቺ ሾላካ አያሳይሻለሁ ብሎ መሬት ላይ አጋድሞ ደረቱን በእግሩ ይረግጥና በዚያ ስለስካራ አንገቱን ብጥስ ያደርገዋል። የካሳ ራስ ብቻዋን እየሳቀች ስትሽከረከር የቀረው ሰውነቱ ቶሎ አልሞት ብሎ ሲዘፈዘፍ ይቆያል። ሰውየውም ሊሰልበው ይፈልግና ይሄ አሁን የዚህ ሕፃን ሰለባ ምን ወንድ ሊያሰኘኝ ነው ብሎ ትቶት መሄድ ከጀመረ በኋላ ለምን የሰለባ ከረጢቴ ከሌሎች ይጎላል ብሎ ተመልሶ ይሰልበዋል። ይህ ለወጥንና ደግሞ ካሳ በሩጫ ስለማይያዝ በድንጋይ ተማቶ ሲሮጥ አንዱ በጥይት ጀርባውን ሲለው ልክ እንደ ኳስ ጉኖ በፊቱ ሲደፋ ይታያቸዋል። በዚህ ሁኔታ የተጨነቀው ምሮ የሚፈጥረው ልዩ ልዩ የመከራቀስ በካሳ ላይ እየተለዋወጠ ሲፈጸም እየታያቸው ሲንሰቀሰቁ ቆዩና የሰመመን እንቅልፍ ስርዝቅ አደረጋቸው። በእንቅልፋቸው ላይ ጥቂት እንደቆዩ ካሳም ለራሱ እናቱ በድንጋጤና በሐዘን የሚሞቱበት መስሎ እየታየው ወይ ልጄ ብለው ከድንጋይ ላይ ሲወድቁ ያዘወትር ሲሰቃይ የኖረ ልባቸው ስክክ ብሎ እንደወደቁ ሲቀሩ ዋው ስለለው ገብተው ሲሰጥሙ በገመድ ሲታነቁ እየታዩት ራሱ ተቸግሮ ሰውን ሲያስቸግር ራሱ እያለቀሰ ሰውን ሲያስለቅስ ሰንብቶ ከሸኞቹ ጋር ተመልሶ ወይዘሮ ይሁዳ ቤት ደረሰ። እንደደረሰ ማንንም ሳያነጋግር ማምዬ ወዴት ናት አለ። ቆይ እንዳትቀሰቀሳት ደክሟት ተኝታለች አሉ ወይዘሮ ይሁዳ። ተይ አንቺ ማማ ይሁዳ አለና ካሳ ወይዘሮ አትጠገብ ወደ ተኙበት ሉጦ ሄደ። ከዚያም እናቱን በእጆቹ እየጎተጎተ ማምዬ ማምዬ አለ ካሳ። ወይዘሮ አትጠገብ ብንም ብለው ፊታቸውን ገልጠው ይመለከቱ ካሳ ከጥጋቸው ቆሟል። ካሳ በህልሜ ነው የኔ ዓለም አረቀጀት ነው መሰል አሉ በተዘጋ ድምጻቸው። አይዞሽ ማምብዬ እኔ ደህና ነኝ አለ ካሳ። የኔ ዓለም አሉ ወይዘሮ ስትጠገብ ካሳን እቅፍ አድርገው ይዘው እንባቸውን እያፈሰሱ። ማምብዬ አይዞሽ አታልቅሽ አለ ካሳ እሱም እያለቀሰ እጆቹን በእናቱ አንገት ላይ በመጠምጠም። የኮሶበር ጦርነት። አንዳንድ ሰዎች ለደግ ነገር ሲደክሙ ኑረው በመጨረሻ ደክኖ የማይታይ ነገር ሲከታተሉ ይሞታሉ። አንዳንዶቹ ደግሞ ክፉ ነገር ሲከታተሉ ኑረው በመጨረሻው ደግ ነገር ሲሰሩ ይሞታሉ። የታደሉት ጥቂቶች ብቻ ናቸው በሕይወታቸው ዘመን ሁሉ ደግ ነገርን ሲከታተሉ ኑረው በደግነት የሚሞቱ። ፔሪክሊስ የተባለው ታላቁ የአቴናውያን መሪ በሞት አፋፍ ላይ በሆነበት ጊዜ ብዙ አቴናውያንና በሕይወት የነበሩ ወዳጆቹ ባልጋው አካባቢ ተሰብስበው በሕይወቱ ዘመን የፈጸማቸውን ልዩና ከፍተኛ የሆኑ ጉዳዮች ሲዘረዝሩ ምን ያህል ስልጣን እንደነበረው፣ የጦር አዛዥ በነበረበት ጊዜ ምን ያህል ድሎች እንዳስገኘ፣ ለአቴንስ ክብር ከዘጠኝ ያላነሱ መታሰቢያዎች እንዲቋቋሙ እንዳደረገ፣ የማይሰማ መስሏቸው በማድነቅ ሲናገሩ እሱ ግን ንግግራቸውን በሙሉ ስለሰማ ምንም እንኳ እድል ድርሻዋን እየተራች የተፈጸሙ ቢሆኑ ምንም እንኳ እነዚህን የመሰሉ ስራዎች በሌሎቹ የጦር መሪዎች የተሰሩ ቢሆኑ እነዚህን ጉዳዮች የኔ መመስገኛ አድርጋችሁ ስትናገሩ በእኔ ምክንያት አንድም አቴናዊ እንዲያለቅስ አድርጌ የማላውቅበትን በእኔ የተፈጥሮ ባህሪ ውስጥ ከፍተኛነት ያለውን ታላቅ ነገር ታስታውሱት በማለፋችሁ ተገርሚያለሁ ብሏል። ትልቁ ነገር ከዚህ ላይ ነው። እጃዝማች ማሩ በሕይወት ዘመናቸው ውስጥ ሃይማኖትን ካልሆነ በቀር ሰውን የሚመለከት ከፍተኛ ቁም ነገር ታይቶባቸው አይታወቅም ነበር። በመጨረሻው ጊዜ ግን የሚወዱት መድኃኔዓለም ራሱ እንዳደረገው ለሕዝባቸው ሲሉ ሕይወታቸውን እንዲሰዉ አደረጋቸው። በግዛታቸው ውስጥ ያን የመሰሉ ጭካኔ ተሰርቶ ካዩ ወዲህ የመንገስ ግዛት የማስፋፋት ምኞታቸው ሁሉ ሞተ። ሲገምቱም ይህ ምኞት በልባቸው ውስጥ አልነበረም። በልባቸው ውስጥ የነበሩት የተቃጠሉትና የተበዘበዙት የደንቢያ ቤተክርስቲያኖች፣ የታረዱት ካህናት፣ አሮጊቶች፣ ሽማግሎችና ሕፃናት ነበሩ። ከዚህ ወረራ ወዲህ ሌላው ቀርቶ ከልብ ሲስቁ የታዩበት ቀን አልነበረም ይባላል። ደጃዝማች ማሩ በዚህ ምክንያት ከዳሞት እስከ ወገራ ከሱዳን ጠረፍ እስከ ፍርቃብር የነበረ ሰራዊታቸውን አስከትተው ለዘመቻ ሲነሱ እጃዝማች ጎሹም የጎጃምን ጦር ይዘው ተነሱ። እሳቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ቤ ከጠላቶቻቸው ጎን ተሰለፉባቸው። ውዴ ይህን በመስራታቸው ብዙ የሚወቀሱበት ምክንያት ሲኖር ይቅርታ የሚያስደርግላቸው ጥቂት ምክንያት አላቸው። ደጃዝማች ማሩ ከደጃች ቤ አባት ከደጃዝማች ኃይለማርያም ጋር አንድ ሆነው ደጃች ጎሹን ሲወጉ ከቆዩ በኋላ እንደገና ከአሁኑ ባላጋራቸው ከራስ ኢማም ጋር ተባብረው የድሮ ጓደኛቸውን ወርተው ጎንደር ጠግ በተደረገው ውጊያ ገድለዋቸዋል። ነገር ግን ከዚህ በኋላ ደጃዝማች ማሩ አባታቸው ሲሞቱ በራስ ኢማም ጦር ተማርከው ታስረው የነበሩትን ውቤን እንዲለቀቁላቸው ጠይቀው ከተለቀቁ በኋላ የስሜን ደጃዝማች አስደርገው ለቀቋቸው። በዚህም ሳይወሰን ቆይተው ልጃቸውን የወርቅ ውሃ ማሩን ዳሩላቸው። ይሁን እንጂ የአባታቸው የደጃዝማች ኃይለማርያም ግዛት ከነበረው ክፍ ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ቤ ከፍተኛ ምኞት በእነዚህ ሁሉ ውለታዎች ከሚገታ ይልቅ እነዚያን የቆዩ ቂሞች የእፍረት መከላከያ አድርገው በአጋጣሚ እድል እንዲጠቀሙ ገፋፋቸው። ደጃች ጎሹም ከነራስ ኢማም ጋር ምንም ፍቅር ያልነበራቸው ከመሆኑ በላይ ደጃች ማሩ ያን የመሰለ የእርዳታ ጥያቄ መልእክት ስላስተላለፉላቸው ድሮ ከደጃዝማች ኃይለማርያም ጋር ሆነው የወጓቸውን ቂም ዘንግተው አብረዋቸው ተሰለፉ። የነዚህን ታላላቅ መሳፍንት ጦር ለመግጠም ሲነሱ ራስ ኢማም በስራቸው ከነበረው ጦር ምንም ሳያስቀሩ ከዚህም ጋር የደጃች ቤ ጦር ተጨምሮላቸው ዘመቱ። ዋናውም ጦርነት በጎጃም ጠቅላይ ግዛት አመዳኒት በሚባለው ቀበሌ ልዩ ስሙ ኮሶበር በተባለው ቦታ ነበር። በዚህ ቦታ ላይ በተደረገው ጦርነት በሁለቱም በኩል የኢትዮጵያውያንን ቆራጥነት አጉልቶ የሚያሳይ ጀግንነት ከታየ በኋላ ምንም እንኳ ደጃች ማሩ ራሳቸው ገምተው በዚህ ቀን ተሸነፉ ባይባሉ፣ ምንም እንኳ ደጃች ጎሹ የታወቁና የተፈሩ ጀግና ቢሆኑ ድል የእግዚአብሔር ስለሆነ የኒህ ሁለት ኃያላን መሳፍንት ጦር በራስ ኢማም ጦር ድል ተመታ። ደጃዝማች ማሩና ደጃዝማች ጎሹ ጦራቸው እንደተሸነፈ ሲያዩ ወደ ኋላቸው ማፈግፈግ ጀመሩ። ደጃች ጎሹ ወደ ምዕራብ ጎጃም ሲሸሹ ደጃች ማሩ ወደ ደንቢያ ለመመለስ ፊታቸውን ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራቸው በፈረስ እየጋለበ ወደ ደጃዝማች ማሩ ቀረበ። ምንድን አዲስ ነገር መጣ በል አሉ ደጃዝማች ማሩ። አሳዛኝ ነገር ደርሷል ጌታዬ አለ ወታደሩ። አሳዛኙ ነገር አሁን ነው እንዴ የደረሰው? በይበልጥ የሚያሳዝን ነው ጌታዬ። እሱ ምንድን ነው? በዋክሽም ክንፉ በኩል ካለው ጦር ጋር ሲዋጉ የቆዩት ከኛዝማች ከብቴ በጥይት ሙተዋል። ከብቴ? አዎን ጌታዬ። አይወጉ? የኔ ከብቴ፣ የእናቴ ልጅ፣ ጓደኛዬ፣ ወንድሜ፣ አባቴ፣ መካሬ፣ ጌታዬ፣ አሽከሬ፣ ባሪያዬ ከብቴ አሉና ደጃዝማች ወደ ጦሩ ሜዳ ፊታቸውን መለሱ። ልጅ ክንፉን ተማርከዋል አለ ወታደሩ። የቱ ክንፉ አሉ ደጃዝማች ማሩ ልቡ እንደጠፋ ሰው ድንዝዝ ብለው። ክንፉ አይሉ ክንፉ አይሉ የወይዘሮ ወለተ ተክሌ ልጅ ክንፉ። ታዲያ ምን ይዤ ልገባ ነው የምሸሸው? እግዚአብሔር አውቆ የፈጸመውን እድሜን ልቀጥል ነው አሉና ደጃዝማች ፊቱን ወደ አዞረ ሰራዊታቸው ዞር ብለው እኔን ጌታችን ነው የምትሉ ከኔ ጋር ለመሞት የቆረጣችሁ ተከተሉኝ፣ ሽሽት የፈለጋችሁ ሽሹ፣ አሁን ወዳችሁ እንጂ ፈታችሁ አትከተሉኝ። ማሩ የለም ሙቷል፣ ማሩ የሚባል ሰው ዳግመኛ አታዩም ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋክሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ እግር መኮንን ከጥቂት ወታደሮች ጋር ሆኖ የአንድ ሰው ሬሳ በቃሬዛ አሸክሞ ከኋላው የሚከታተለውን ጠላት እየተከላከለ የደጃች ጎሹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያዩት ድሮ አይተውት እንደሚያውቁት ሰው ድንግጥ አሉ። ከዚህም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ ከተጋቸው የቆሙት ሰዎቻቸው ስም እየጠፋቸው አዱኛን ሰንደቁ ተሾመን በሟቹ ወንድማቸው ስም ከፍቴ ያሉ በመጣራት ላይ ናቸው። የከፍቴ ማነገር አምሯቸውን ያዘው እሱ ብቻ በመሆኑ በትጋቸው ያለውን ሁሉ እየተሳሳቱ ከፍቴ ይሉት ነበር። ስለዚህ ይህ ሰው እንደሚያውቁት ያህል ደነግጣቸው ለይተው ሊያውቁት አልቻሉም። ቢሆንም ከሱ ገጽ ሌላ የተያዘው ሬሳ ምናልባት የደጃፍ ጎሹ እንዳይሆን ብለው ተጠራጠሩ። መቼም የማንም ተራ ሰው ሬሳ እንደዚያ ካለው ፍንጭ መካከል ተስቦ አይነሳ። ወንድሜ ይህ የማን ሬሳ ነው? አሉ ደጃዝማች ለችግሩን መኮንን እየተመለከቱ። ደጃዝማች ማሩ የሱት እንጂ ሰውየው አረሳቸው ስለነበር የዚህን ሟች ስም ሲነግራቸው ምን ያህል እንደሚሳቀቁ ተሰማውና መቼስ ጌታዬ ምን ይደረግ? መቼም የጦርነት ፍሬ ይሄ ነው። በአንድ ቀን ውሎ በአንድ ሰዓት ተስንቱ ወንድም፣ ተስንቱ ጓደኛ፣ ተስንቱ ወዳጅ መነጠል ነው። ለጌታዬ ይህ ነገር አዲስ እንደማይሆኑበት ባውቅም ዛሬ ከሁሉ ይበልጥ በጣም እንደተጎዱ አውቃለሁ። አሁንም ጌታዬ እሱን ታገኘው ሰዎቹን ይዘዱና ወደ ሀገራቸው አስልከው ያስቀብሯቸው። አይኔ እያየ የከፍቴ ሬሳ በኢማም አረመኔዎች አይሰለብም ብዬ ነው ተጦርነቱ ወጥቼ ያነሳኋቸው። እኒያ ደግ ወንድሞ ከፍቴ ናቸው። ጌታዬ ቢረሱኝም እኔ አልረሳሁትም። አንድ ጊዜ ቤቶ ሰው ነበርኩ። ቀኛዝማችን የማቃቸውና ልወዳቸው የቻልኩት በዚያ ጊዜ ነው እያለ አስተዛዝኖ አስረዳቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬ ተስፋ አልነበረኝም። እግዚአብሔር ዋጋህን ይክፈል ወዳጄ። በእኔ ቤት ኖረህ መቼስ አሳዝኜህና አስቀይሜ ይሆናል እንጂ ደስ አሰኝቼ ይሆናል ብዬ አላስብም። መቼም እንግዲህ ሙት ነኝና ማረኝ ጌታዬ፣ ጥንት በበደልኩህ ይቅር በለኝ አሉ ደጃዝማች ማሩ እንባቸውን እያፈሰሱ። ጌታዬ እኔን ምንም አልበደሉኝ፣ እኔ ነኝ የከዳሁት። ቢሆንም ክዳት አይደለም፣ ከኩነኔ ነው ያዳንኩት። እርሶም አልበደሉኝም። እርሶ ባስተማሩኝ ስርዓት ነው ሰው ሁኜ ደረጃ ያገኘሁት። ይበሉ፣ ጤና ይስጥልኝ፣ ቀኙን ይስጦት አለ መኮንኑ። ከዚያ በኋላ ሬሳው የተያዘበትን ቃሬዛ መሬት ላይ እንዲያርፍ አስደረገና ወደ ደጃች ማሩ ሰዎች መለስ ብሎ አንሱና ወደ ደንቢያ እንዲሄድ አድርጉ፣ የከብቴ አጽም የትም መውደቅ የለበትም፣ ክቡር አጽም ነው አለ። ወዳጄ ስም ማን ነበር? አሉ ደጃዝማች መኮንኑን ትክ ብለው እያዩ። ጌታዬ ይረሱታል፣ ብቻ አሽከሮ ነበር አለና መኮንኑ ከነ ሰዎቹ የደጃዝማች ጎሹን ሰራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ተቀኛዝማች ከፍቴ ረሳ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ የአንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ከኒ ሆነና ለምዱን እንደለበሰ ነበር። ሰማያዊው አብደላ ከኒ በደም ተለውሷል። የቀኛዝማች ከፍቴ ሬሳ ፊት ከደህናው ከፍቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያይ ሰው አይኖች ይመስሉ ነበር። ጌታዬ በላት ትቀየመኝ፣ እከተልሃለሁ አሉ ደጃዝማች ማሩ። ዝቅ ብለውም የሬሳውን አንገት ቀፍ አድርገው አፉን ሳሙትና ቦታውን መልሰው አልብሰው በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋክሹም ክንፉ ጦር ግንባር ጋለቡ። ብዙ ወታደርም ተከትሏቸው ሄደ። የማሩ ጀግንነት ለኢትዮጵያ ምዕራባዊና ሰሜናዊ ጠረፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋክሹም ክንፉ ጦር መሃል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ። እሳቸው ከፈጁት ሰው ሌላ የዋክሹም ሰራዊት ነፍሱን ሳያውቀው እሳቸውን ያገኘ እየመሰለው በየአቅጣጫው ሲተኩስና ጦር ሲወረውር እርስ በርሱ የተጠራረገው ሰው በጣም ብዙ ነበር። ሁለቱ ደጃዝማቾች መጀመሪያ ሳያፈገፍጉ እንደዚያ ቢዋጉ ኑሮ የኢማም ዘመነ ምስፍና ታሪክ ያን ዕለት ይፈጸም ነበር። በዚያ ሁኔታ በጠላታቸው መካከል ሆነው ሲዋጉ ከራሳቸው ከዋክሹም ክንፉ በተተኮሰ ጥይት ተመተው ወደቁ። ጦርነቱ ላይ የነበሩ ሰዎች የድጭትማሽ ማሩን ጀግንነት በሚናገሩበት ጊዜ ዋክሹም ክንፉ በጥይት የመቷቸው ፊት ለፊት ቆመው ተጋጥመዋቸው ሳይሆን ጥይቱን አጉርሰው ሲሸሹ የጠመንጃውን አፈሙዝ ወደ ኋላቸው አድርገው ለማስፈራራት የኋሊት ሲተኩሱ በአጋጣሚ አግኝተዋቸው ነው ይላሉ። ያም ይሁን ይህ ታላቁ መስፍን ደጃች ማሩ እረኛ እንደተነበየው ከእውነተኛው አምር ላይ ባበርኩም አመዳሚት በተባለው ቀበሌ ላይ ወደቁ። ከጉጃምና ከበጌምድር ግዛት ቆርጠው ወስደው ማሩ የገዙትን ክፍለ ሀገር ከእሳቸው በፊት የገዛው ስለሌለ ከዛሬ ድረስ ማሩ ቀመስ እየተባለ በመጠራት ለእኛ የማይበገሩ ጀግና፣ ለእኛ ጨካኝ፣ ለእኛ ግፈኛ፣ ለእኛ ደረቅ ክርስቲያን፣ ለእኛ ለወዳጁ ሙት፣ ለእኛ ገናና መስፈን፣ ለእኛ ተቆርቋሪ ሰማዕት ከታላቅ የድንጋይ ሐውልት ይበልጥ መታሰቢያቸው ሆኖ ይኖራል። የደጃዝማች ማሩ ሞት በደንብ እንደተሰማም አልቃሽ እንዲህ ብላ አስለቀሰችላቸው። የደንቢያ መኳንንት፣ የደንቢያ ወይዛዝር፣ ጠጅ እንዳያምራችሁ ጎጃም ላይ ተደፍቷል ወለላው ማራችሁ። እንደዚሁም ጮማ ዳግም እንዳያምራችሁ በሰቆጦች ታግዷል መመኪያ ከብታችሁ። ማሩን ስታማሩት ጨካኝ ነው ብላችሁ አዘን መቻል አቅቶት ይኸው ሞተላችሁ። አላየውም ብሎ ህዝቡን ሲያስለቀስ እንደሚያምነው ጌታው እንደ ክርስቶስ ማሩ ሄደ ለህዝብ ደሙን ለማፍሰስ። መስፍነው ስንለው የሞላው ሀብታም እሱስ ለካ ኑሯል እንዲህ ስስታም። ስንት ከብት ሞልቶለት በደም ቢያበረት አንዱን ከብቴን ብሎ ደረሰ ከሞት። ግብጾችና አረቦች እንዲያ ሲፈሩህ፣ የቱርክም ባሻዎች እንደዚያ ሲያፍሩህ፣ እስላም ክርስቲያኑ እንዲያ ሲፈሩህ አምቻ ደፋር ነው ዛሬ አዋረደህ። የጎጃም መኳንንት የምዕራብ በርህን እጠረው በጠና፣ የጎንደር መኳንንት የምዕራብ በርህን እጠረው በጠና፣ ብርቱ መከታችሁ ዛሬ ወድቋልና። ዓለም ሲንቀጠቀጥ ለቱርኮች ስልጣን ይገረም ነበረ ታላቁ መስፍን። እንኳን ጦሩን ከቶ ራሱ ዘምቶባቸው ስሙ ብቻ ነበር የሚያሸብራቸው። እናንት ሞኝ አበሾች ሁልጊዜ እርስ በርሳችሁ ስትተራረዱ እስቲ ጉዳችሁን አይታችሁ ፍረዱ። አመቾች ከተውት ቢወድቅ መስፍኑ አይገርማችሁም ወይ አረቦች ሲዘፍኑ። ምዕራፍ 12 ወደ ቋራ ጉዞ። ደጃዝማች ማሩ በኮሶቨር ጦርነት ላይ ከወደቁ በኋላ ሰራዊታቸው በያለበት ተበታተነ። በዚህ ጊዜ ልጅ ኃይሉ ማንነታቸውን ሳያስታውቁ ከጥቂት ፈረሰኞች ጋር ወደ ጎንደር መጥተው ለወይዘሮ አትጠገብ ብዙ የገንዘብ እርዳታ አድርገው ካሳን ወደ ቋራ ሊወስዱ ፈለጉ። ወይዘሮ አትጠገብም ከካሳ መለየት ከማንኛውም ነገር የከበደ ሆኖ ስለታያቸው እሞታለሁ እንጂ አልሰጥም አሉ። አብሬ ልውሰድሽ ቢሏቸውም እንግዲህ ለስንቱ ዕድሜ ነው በማላውቀው አገር ሄጄ የምሞት? በጭራሽ አላደርገውም አሉ ወይዘሮ አትጠገብ። ዳዲያ አንቺ እምቢ ካልሽ አሽከሩን ልውሰደዋ አሉ ልጅ ኃይሉ። እንዴት አድርጌ ሰደዋለሁ? እኔስ እንዴት አድርጌ ከዚህ ሕፃን አሮጌው በየቀኑ ከሚታረድበት አካባቢ ጥየው እሄዳለሁ? እስከ ዛሬስ መንገድ ባጣ ሁሉንም ሞክሬ ቢያቅተኝ ዝም ብዬ ቆየው። አሁን ደግሞ ከዚህ ትቼው እንዴት እሄዳለሁ? በዚህ ሁኔታ ልጅ ኃይሉና ወይዘሮ አትጠገብ ሲጨቃጨቁ ከቆዩ በኋላ ወይዘሮ አትጠገብ የሀብታቸውን እየመነመነ መሄድና የጉልበታቸውን መዳከም በማየት ካሳ ከአባቱ ጋር እንዲሄድ እያለቀሱ ተስማሙ። ካሳም ከአባቱ ጋር መገናኘቱ ደስ ሲለው እናቱን ትቶ መሄዱ ደግሞ አንተ ታላቅ ጭንቅ ሆነበት። ይሁን እንጂ በማንኛውም መንገድ ተብሎ ካሳ ከአባቱ ጋር ወደ ቋራ ለመሄድ ተነሳ። ወይዘሮ አትጠገብም ካሳንና እነነች ኃይሉን ለመሸኘት እያለቀሱ ከቤት እንደወጡ እንግዲህ ባይሆን አንዳንድ ጊዜ ከሰው ጋር እየላኩ እንኳ እንዳየው ያደርጉልኛ አሉ። እንዴ ይህንማ እንዴት እከለክልሻለሁ? እናትና አንድ ልጅ አለያይቼ ለመኖር ወዴስ ይችል ይመስልሻል? ለዚያውም ያንችን ልብ እያወቅሁት አሉ ልጅ ኃይሉ። እናትና ልጅ ተመልካችን ጨምሮ በሚያስለቅስ እንባ ተለያይተው ካሳ ከአባቱ ጋር ወደ ቋራ ወረደ። በመንገድ ላይ እንዳሉ ልጅ ኃይሉ ለካሳ ይህ ተንከል ይባላል፣ ያማዶ ጣቁሳ ነው፣ ጣና አሁን ሊጠፋን ነው እያሉ ብዙ ነገሮችን እያሳዩት ሲሄዱ የእናቱ ሁኔታ እየመጣ ይታየውና እንባው በዓይኑ ይሞላል። በተለይ ፊቱን ወደ ኋላ መለስ ሲያደርግ ጎንደር በስንት ተራራዎችና ኮረብቶች ተጋርዶ ወደ ኋላ እንደቀረ እናቱ አይኖቻቸውን በእነሱ ጀርባ ላይ ተክለው ቆመው እያለቀሱ እንደቀሩ ትዝ ይለውና የተቋጠረው እንባ ዱብ ዱብ ይል ነበር። ልጅ ኃይሉም ሆዱ በእናቱ ነው ወጥቶ ያለው። እናቱ እንባዋን አጉርፋ የማይታክታት ሰው ናት። ይህ ደግሞ የዘርጉኖበት የሚያደርገውን ታያላችሁ እያሉ አብረዋቸው ለነበሩት ሰዎች ይናገሩ ነበር። በዚህ ሁኔታ ተጉዘው ቋራ እንደደረሱ ያን የመከራ ጊዜ ልጃቸውን ከዘመዶቻቸው ሁሉ ጋር አስተዋወቁት። ለቤታቸው ለጥቂት ወራት ካስቀመጡት በኋላም በጣቁሳና በቋራ መካከል በሚገኘው ማኅበረ ሥላሴ በሚባለው ገዳም በቸንከር ቤተክርስቲያን ጀምሮት የነበረውን ትምህርት እንዲከታተል በዚያው ተማሪ ቤት አገቡት። ካሳ ካለው የተፈጥሮ ንቃትና ቅልጥፍና በላይ የትምህርት ተቀባይነት ስጦታው እገሌ ይመስለዋል የማይባል ነበር። ዳዊት በሙሉ በቃሉ አጽንቶ የሚያንበለብለው ገና ቸንከር ተክለ ሃይማኖት ሳለ ነበር። የንባብ ችሎታው፣ የዜማ አቀባበሉ ቅኔ ካወቀ በኋላም የግዕዝን ቋንቋና የቅኔን ምስጢር እጅግ ጠልቆና ዘልቆ ማወቁ፣ ለዚህም ረጅም የትምህርት ጊዜ አለመፈለጉ በገዳሙ ባሉት የተማሩ ሰዎች ዘንድ አንድ ልዩ ሰው ሆኖ ከመገመት አድርሶት ነበር።
አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔማዩ ቱርክ ባይ የምሸሽ
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።